ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 24 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምናስተናግዳችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል።
አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ቢቀጥል ጥሩ ነው የሚል ስላሉ፣ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ እነዚህም በዝርዝር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋያ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር አስተያየት እንዲሰጥና መጨረሻም ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራሩ ስራ የማስፈጸም ጉዳይ ይሆናል ማለት ነው።
የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ።
የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ተወካዮች ምርጫ ለሁለተኛ ጊዜ ተራዘመ።
ምክር ቤት ያሳለፈው ውሳኔ የሁለቱ ከተማ መስተዳድሮች የአዲስ አበባና የድሬዳዋ እንዲሁም የአካባቢ ምርጫ ከአጠቃላይ ሀገራዊ ምርጫ ጋር አብሮ እንዲካሄድ የቀረበለትን የውሳኔ ሀሳብ መኖሩን ያጸደቀው
በህዝብ ተወካዮች ምክር ቤት ጽህፈት ቤት የህዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደ ሰማያትን ነው የሰማችሁት። ዘገባ ይዘናል። አህዱ ራዲዮ 94.3 ላይም በቀጥታ ልታዳምጡን ትችላላችሁ። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
ሰኞ ዕለት 6 ተቃዋሚ ሰልፈኞች በጸጥታ ኃይሎች ጥይት በተገደሉባት በሱዳኗ ማዕከላዊ ክፍለ ሀገር ትናንት ማክሰኞ በብዙ መቶዎች የተቆጠረ ህዝብ የተካፈለበት ሰልፍ ተካሂዷል። በሰኞው ጥቃት ከተገደሉት 6 ሰዎች 5ቱ ተማሪዎች መሆናቸውን የተገለጸው አዣንስ ፍራንስ ፕሬስ እንደዘገበው ሰልፈኞቹ ደምን በደም እንጂ ካሳ አንፈልግም የሚሉ መፈክሮች ሲያሰሙ ተስተውለዋል። የጸጥታ ኃይሎቹ ብዛት ያላቸው ሰዎችንም አቁስለዋል። በዚያ ጥቃት ከድንገቱ ተከትሎ በከተማዋ ሰዓት እላፊና አስቸኳይ ጊዜ አዋጅ ታውጇል። በመላ ሀገሪቱ ትምህርት ቤቶች ጥቃቱን ወይም የሰዎቹን መገደል ተከትሎ በሙሉ በትዕዛዝ መዘጋታቸው ተሰምቷል። በተቃዋሚ መሪዎችና ስልጣን ላይ ባለው ወታደራዊ መማክርት ቡድን መሪዎች መካከል ሊቀጠል ታቅዶ የነበረው ንግግር የአልኡበይዱን ጥቃት ተከትሎ በተቃዋሚዎች ጥያቄ እንዲተላለፍ ተደርጓል። የሱዳኑ ወታደራዊ ምክር ቤት ሊቀመንበር ጀኔራል አብደል ፋታህ አልቡርሃን በሰጡት ቃል በአልኡበይድ የተፈጠረው ጉዳይ ያሳዝናል፣ ሰላማዊ ሰዎችን መግደል ተቀባይነት የሌለው አድራጎት ነው፣ የዚህ ጉዳይ ኃላፊዎች በአስቸኳይ በተጠያቂነት ይያዛሉ ሲሉ ተደምጠዋል። ይሁን እንጂ ወታደራዊ መሪዎቹ ግድያውን የፈጸሙት ሌሎች ሚሊሻዎች እንጂ የመንግስት ኃይሎች አይደሉም በማለት ሲያስተባብሉ ቆይተዋል። ዲሞክራሲያዊት ኮንጎ ሪፐብሊክ ጎማ ከተማ ውስጥ ሁለተኛው የኢቦላ ታማሚ መሆናቸው የተረጋገጠው ሰው ሕይወታቸው እንዳለፈ የሀገሪቱ ባለስልጣናት አስታወቁ። ዛሬ የታማሚው ሕይወት ማለፉ ይፋ የተደረገው በበሽታ መያዛቸው በተነገረ በማግስቱ መሆኑ ነው። ሟቹ በቫይረሱ መጠቃታቸው የታወቀላቸው ከኢቱሪ ክፍለ ሀገር የገጠር አካባቢ ወደ ጎማ ከተማ ከተጓዙ ከጥቂት ቀናት በኋላ እንደነበርና ጎማ በሚገኘው የኢቦላ ታማሚዎች ሕክምና ማዕከል ሲታከሙ እንደነበረ ነው ባለስልጣናቱ ጨምረው ያስረዱት። ቁጥሩ ወደ 1 ሚሊዮን የሚደርስ ህዝብ የሚኖርባት ጎማ ከሩዋንዳ ጋር በቀጥታ የምትዋሰን ሲሆን በየቀኑ በ10 ሺዎች የተቆጠሩ ነዋሪዎች በእግር ወሰን እያቋረጡ ይመላለሱባታል። በቅርቡ አንድ ቄስ ጎማ ከተማ በአውቶቡስ እንደገቡ በኢቦላ ቫይረስ እንደታመሙና ህይወታቸው እንደታወቀላቸውና ህይወታቸው እንዳለፈ በሽታው ህዝብ በሚበዛባት ከተማ ፈጥኖ ይዛመታል የሚል ስጋት ወሬው እንደቀሰቀሰ ይታወሳል። ያን ድንገት ተከትሎ የዓለም የጤና ድርጅት በብጥብጥ የታመሱት የኮንጎ ሰሜናዊ ኪቩ እና ኢቱሪ ክፍለ ግዛቶችን የኢቦላ ወረርሽኝ ባለም አቀፍ ደረጃ አሳሳቢ የሆነ አጣዳፊ የህዝብ ጤና ጉዳይ እንዳለ ማወጁ የሚዘነጋ አይደለም። ኬንያ ባለፈው ጥር ወር በአልሻባብ ታጣቂዎች ጥቃት የደረሰበትን እጅግ ውድ የሆነ ሆቴል በዛሬው ዕለት ከፍታለች። ኬንያ ውስጥ በብዙ አመታት ውስጥ ከደረሱት የጽንፈኛ ጥቃቶች የከፋው በሆነው በዚህ ሆቴል ላይ በደረሰው ጥቃት 21 ሰዎች መገደላቸው ይታወሳል። የአልሸባብ ታጣቂዎች ሆቴሉን ወረው ቦምቦችን ያፈነዱበት ሲሆን የጸጥታ ኃይሎች ከ700 በላይ የሚሆኑ ሰዎችን ከሆቴሉ ሊያወጡ ችለዋል። አጥቂዎቹንም ተታኩሰው ገለዋቸዋል። ኬንያ በተደጋጋሚ በደረሱባት ጥቃቶች የተነሳ ትልቅ የገቢ ምንጯ የሆነው የቱሪዝም ዘርፏ እንደተጎዳ ይታወቃል። ወራት ከወሰደ ጥገና በኋላ ሆቴሉ በተከፈተበት በዛሬው ስነ ስርዓት ላይ የሆቴሉ አስተዳደር ኬንያውያን ስላደረጉለት ድጋፍ አመስግኗል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ዲሞክራቲክ ፓርቲው የመጪው ፕሬዝደንታዊ ምርጫ እጩ ተፎካካሪዎች ሁለተኛ ዙር ክርክራቸውን ትናንት ማክሰኞ ማታ ሚሽጋኗ ዲትሮይት ከተማ ውስጥ አካሂደዋል። ፕሬዝደንት ዶናልድ ትራምፕ ላይ ብርቱ ነቀፋ ሲያወርዱ አምሽተዋል። እርስ በርሳቸውም እንደዚሁ በሂስ ሲጠራረቡ ተደምጠዋል። በትናንቱ ክርክር ላይ የተሳተፉት እጩዎች በጤና ጥበቃ፣ በኢሚግሬሽን እንዲሁም በሚቀጥለው ምርጫ ፕሬዝደንት ትራምፕን ለማሸነፍ ከሁሉም የተሻለ እድል ያለው ማን ነው በሚሉት ጥያቄዎች ዙሪያ በክርክር ተጣምደው አምሽተዋል። በትናንቱ የሁለተኛው ዙር የመጀመሪያ ክፍል ክርክር 10 እጩዎች የተካፈሉ ሲሆን በዛሬው ማታ ደግሞ የቀድሞው ምክትል ፕሬዝደንት ጆ ባይደንን ጨምሮ 10ዎቹ ይከራከራሉ። የምዕራብ አፍጋኒስታን የጸጥታ ባለስልጣናት እንደተናገሩት ሄራትና ካንዳሃር የሚባሉትን ከተሞች በሚያገናኝ አውራ ጎዳና ላይ ሲያልፍ የነበረ አውቶቡስ መንገድ ላይ በተቀበረ ፈንጂ ተመቶ 34 ሰዎች ተገደሉ። ሌሎች ወደ 17 የሚሆኑ ደግሞ እንደቆሰሉ ተነግሯል። ከአውቶቡስ ተሳፋሪዎች መካከል የሚበዙት ሴቶችና ሕጻናት እንደነበሩ አንድ የክፍለ ሀገሩ ባለስልጣን አስታውቀዋል። ለጥቃቱ ኃላፊ ነኝ ያለ ወገን እስካሁን ባይኖርም በአካባቢው የሚንቀሳቀሱ የታሊባን ታጣቂዎች አዘውትረው የመንግስት ባለስልጣናትንና የጸጥታ ኃይሎችን ኢላማ ያደረጉ ቦምቦች በየመንገዱ እንደሚቀብሩ የሚታወቅ ነው። በመጨረሻም በዚህ ሳምንት ካታር ላይ ከዩናይትድ ስቴትስ ጋር በሚካሄደው ወሳኝ ዙር የሰላም ድርድር የ 18 ዓመት የዘለቀውን የአፍጋኒስታኑን ጦርነት ለማክተም የሚያስችል ስምምነት ላይ እንደርሳለን ብለን ተስፋ እናደርጋለን ሲል ታሊባን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 24 2011 ዓ ም ምሽት ፕሮግራም ነው። ስርጭታችንን በአሃዱ ራዲዮ 94.3 ላይም ማዳመጥ ትችላላችሁ።
ለኢትዮጵያውያን በአሜሪካ ዝግጅት እንግዳችንን እናስተዋውቃችሁ።
አድማጮቼን ስላከብራችሁኝ፣ ስለወደዳችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ይላለሁ።
አብራችሁን ቆዩ።
እንግዳለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል። ጉባኤያችሁ ምን ወጣው ሲል እስክንድር ፍሬው የንቅናቄውን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻን ጠይቋል።
በዋነኝነት በሶስት መሰረታዊ ጉዳዮች ላይ ነው
የክልሉ አመራሮች ውይይት ያደረጉት የክልሉ አመራሮች እንል በክልሉ ያሉ ሁሉም የወረዳ የከተማ አስተዳደር የዞን የፊት አመራር ምንላቸው ናቸው 139 የሚደርሱ አመራሮች ይህንን መድረክ ተሳትፈዋል። በሶስት መሰረታዊ አጀንዳዎች ላይ ነው ውይይት ማድረግ የቻልነው። አንደኛው አገራዊና ክልላዊ ወቅታዊ ፖለቲካ ሁኔታው ነው። አጠቃላይ ያለንበት የሀገራዊ የፖለቲካ እንቅስቃሴው በክልሉ ውስጥ ያለው ሁኔታ ከጸጥታ ሁኔታችን ጋር ጭምር ማንሳት አንድምታውን በውሉ የመገንዘብ በዛው ደግሞ የአመራር ሚና እንድንወጣ የሚያስችል ዝርዝርና ጥልቀት ያለው ውይይት ነው። ሁለተኛው አዲስ ክልል ሆነን እንደራጅ የሚል ጥያቄዎች በዞኖች እየቀረበ ያለ መሆኑ ይታወቃል። በርከት ያሉ ዞኖች በክልል እንደራጅ ብሎ በምክር ቤቶቻቸው አሶስኗል። የህገ መንግስታዊ መብታቸው ነው።
አስር ይሆናሉ አቶ ሞገስ የክልል እንደራጅ ጥያቄ ያቀረቡ ዞኖች ከ21ዱ አስሩ ናቸው።
13 ዞኖች በዚህ መንገድ ወስኖ ጥያቄያቸውን አቅርበዋል ለክልሉ ምክር ቤት ማለት ነው።
እሺ
እነዚህ የቀረቡ ጥያቄዎችን በተመለከተ ባልተለመደ ሁኔታና ጽፋት ባለው ሁኔታ የቀረበ ከመሆኑ ጋር ተያይዞ ዝርዝር ጥናት ማድረግ አስፈላጊ ወይ ስለነበረ ህገ መንግስታዊ መብቱ እንደተጠበቀ ሆኖ የእነዚህ ጥያቄዎች መንስኤዎች ምንድን ናቸው የሚለው በተሟላ መንገድ ሳይንሳዊ በሆነ መንገድ ማጥናት ስለሚያስፈልግ ከመወያየታችን በፊት ይህ ጥናት እንዴት እንመለከተው አጠቃላይ ካለንበት ሀገራዊ ሁኔታ ክልላዊ ሁኔታም ተነስቶ በምን አግባብ ነው ማየት አለብን? ኃላፊነታችን ምንድን ነው? እንዴት ምን ጉዳይ የህዝብ ጥቅም ሊያረጋግጥ በሚችል መንገድ መመልከት ያለብን የሚል ሁለተኛው ፐርስፔክቲቭ ጽሁፍ ተዘጋጅቶ እሱ ላይ የመወያየት ነው። ሶስተኛው ለተባለው ዝርዝር ጥናቱ ለአመራሩ ቀርቦ ጥቅሙ፣ ፋይዳው አጠቃላይ ከህዝብ አንጻር ያጎናጽፍ የሚችላቸው ጥቅሞች ምንድን ናቸው፣ የነበሩ ጉድለቶች ምንድን ናቸው የሚለውን ዝርዝር ተመራማሪዎችም ጥናቱን የተነተኑበት ለጥናቱ ምክር ሀሳብ ያቀርቡበት አማራጭ ብሎ ያነሷቸው ጉዳዮች አቅርቦ እዚህ ላይ አመራሩ በሰከነና በተረጋጋ ሁኔታ እንዲወያይ ያስችላል። እነዚህ ሶስት መሰረታዊ ጉዳዮች ላይ ነው ላለፉት 7 ቀናት የክልሉን ከፍተኛ አመራር በዚህ በሐዋሳ ከተማ ሲያደርግ የነበረው ማለት ነው።
አቶ ሞገስ እንግዲህ ጥናቱ ላይ እንቆይና የክልል እነሆን ጥያቄዎች ከ13 ዞኖች መቅረባቸውን ገልጸዋል። እርሶም እንግዲህ በሂድን ጥናቱን እንዲያጠና ያዘጋጀው ቡድን ሰሞኑን የጥናቱን ውጤት ይፋ አድርጎ ነበር። እርሶም እንደሚያውቁት ለመገናኛ ብዙሃንም በአንደኛ አማራጭነት ያቀረበው ደቡብ አሁን ባለው ሁኔታ አንድነቱን ጠብቆ አንድ ክልል ሆኖ መቀጠሉ የተሻለ አማራጭ ነው ብሏል። ሁለተኛነት ያቀረበው ደግሞ ሁለትና ከሁለት በላይ የሆኑ ክልሎች እንዲፈጠሩ ደቡብ ቀርቶ የሚል ነው። ሶስተኛው ጥያቄዎችን በጊዜው ማሳደር የሚል ነው ይፋ ያደረጉት። በዚህ ላይ ውሳኔ ላይ ደርሳችኋል? በአሁኑ ስብሰባ ከነኝ ከሶስቱ አማራጮች ለደቡብ የሚያዋጣው ይሄ ነው በሚል የጋራ መግባባት ላይ የተደረሰ ነገር አለ?
እንግዲህ እነዚህ አማራጮች ዝም ብሎ አማራጭ ብቻ አይደሉም። አማራጮቹ በውስጣቸው ጠንካራ ጎን፣ ደካማ ጎን በዝርዝር ተመልክተዋል። እያንዳንዱ የቀረቡ አማራጮች የራሳቸው ጠንካራ ጎንና የራሳቸው ደካማ ጎን አላቸው። እነዚህ ጠንካራ ጎንና ደካማ ጎናቸውን ከህዝብ ጥቅምና ዘላቂ አብሮነት ጋር መመዘን ነው ማለት ነው። የአመራር ስራ ሊሆን የሚችል እሱ ነው። ምርጫዎቹ እንደ አማራጭ ሆነው ይቀርበዋሉ። ከዚህ አንጻር ባለቤቱ ህዝቡ ቢሆንም ህዝቡ በቀጣይ በቀረቡ ጉዳዮች ላይ እነዚህ አማራጮች አሉ። ከነዚህ አማራጮች ጥቅማቸውና ጉዳታቸው ይህንን ይመስላሉ። የትኛው ላይ ነው የሚያመዝኑ የሚለው ነገር አመራር ሀሳብ ይዞ ማታገል ይገባዋል ማለት ነው። ከዚህ አንጻር አመራሩ ይጠቅመናል። በተለይ አብሮነት፣ አብሮ መቀጠል አቅም ነው፣ ጉልበት ነው። የበለጠ ፖለቲካዊ፣ ኢኮኖሚያዊ ፋይዳ አለው። አንድ ዞን ውስጥ ያሉ ህዝቦች ከሌሎች ህዝቦች ጋር አብሮ በመኖራቸው የሚያገኛቸው ጥቅሞች አሉ። እነዚህ ጥቅሞች ፋይዳቸው የጎላ ከመሆኑ ጋር ተያይዞ እነዚህ ጉዳዮች ላይ በአግባቡ ቀጣይነት በተሞላ መንገድ የማስገንዘብ የማስረዳት ዝርዝር መድረኮች ይኖራሉ ማለት ነው። እሱ ላይ አመራሩ የተሟላ ግልጸኝነት እንዲጨብጥ የማድረግ ስራ ተሰርተዋል ማለት ነው።
ህዝቡ እንዲወያይበት ነው የምታስቡት? በአማራጮቹ ላይ ህዝቡን ለማወያየት ነው የወሰናችሁት? በቀረቡት የጥናት ቡድኑ ባቀረባቸው አማራጮች ላይ
ህዝቡ ማኮ ህዝቡ ህገ መንግስታዊ መብቱ ነው። ህገ መንግስቱ የብሔረሰብ ምክር ቤት ሆኖ በክልል ልደራጅ ብሎ ከጠየቀ በክልል ህገ መንግስቱ መሰረት መስተናገድ ህገ መንግስታዊ መብቱ ነው። ይሄ ወደዚህ ህገ መንግስታዊ መብቱ ከሚሄዱ በፊት ጥናቱ ይዞ የመጣቸው ግኝቶችን የማስገንዘብ የማስረዳት የአመራሩ ኃላፊነት ይሆናል ማለት ነው እንጂ ጨርሶ ይህን ተቀበል ብሎ ሊሄድ የሚችልበት እድል አይኖርም ለህዝቡ ማለት ነው። አመራሩ ወደ ህዝቡ ሲሄድ እያንዳንዱ አማራጮች እነዚህ ናቸው፣ ጥቅማቸውና ጉዳታቸው እነዚህ ናቸው፣ እነዚህ አማራጮችን በወሳኝ መንገድ የመጣው ራሱ ህዝቡ በጥናቱ ተሳታፊ የሆኑ ህዝቦች የሰጡት አስተያየት ነው፣ ሐሳብ ነው። ወደ 17621 መሆኑ ሰዎች ናቸው በዚህ ጥናት ላይ የተሳተፉት። የተለያዩ የህብረተሰብ ክፍሎች፣ ወጣቶች፣ ሴቶች፣ አርብቶ አደሩ፣ አርሶ አደሩ፣ ምሁሩ፣ አመራሩ ጭምር የተሳተፉበት ነው እና በርካታ ተሳታፊዎች የተሳተፉበት የጥናት ውጤት ከመሆኑ ጋር ተያይዞ መፍትሄ አማራጮችንም ያቀረቡት ራሳቸው የጥናት ተሳታፊዎች እንደመሆናቸው መጠን አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ቀጥል ጥሩ ነው የሚል ስላሉ፣ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ እነዚህም በዝርዝር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋያ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር አስተያየት እንዲሰጥና መጨረሻ ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራር ስራ የማስፈጸም ጉዳይ ይሆናል ማለት ነው።
አቶ ሞገስ፣ አማራጭ አንድ ላይ እንድቆይ ምሁራኑ በደሂድን ጥናት እንዲያጠኑ ከደረጉት ምሁራን አንደኛ አማራጭ በደቡብም የበለጠ የሚያዋጣው ያሉት አንድ ሆኖ መቀጠልን ነው። አሁን በተለይ የሲዳማ የክልል እንሁን ጥያቄ ምርጫ ቦርድ ጋር በደረሰበትና ህዝበ ውሳኔ እንደሚካሄድ በተገለጸበት ሁኔታ አማራጭ አንድ አሁንም ይሰራል። በደሂድንም ነው
አማራጩ እንደ አንድ አማራጭ ሆኖ ቀርቧል። የሲዳማ ክልል እንሁን የሚል ጥያቄ ከክልል ምክር ቤት አልፎ ምርጫ ቦርድ ድረስ ደርሷል። ምርጫ ቦርድም የማስፈጸሚያ መርሃ ግብር አውጥቷል። የሲዳማን የህዝብ ጥያቄ ወደኋላ ሊመልስ የሚገባ ጉዳይ አለ። ጥናቱ ላይ ግን ሲዳማ ህዝብም ይሳተፋል ማለት ነው። በሪፍረንደምም ህዝቡ ደቡብ ክልል ሆኜ መቀጠል ይፈልጋለሁ አልፈልግም ነው የሚለው። መጨረሻ ሪፍረንደም የሚያቀርበው ውሳኔ ሀሳብ ይሄ ነው። ስለዚህ የጥናቱ ውጤት ላይ የሲዳማ ህዝብም እንደ ህዝብ ይሳተፍበታል። ነገር ግን ከህገ መንግስቱ አንጻር ምርጫ ቦርድ የሄደበት ህገ መንግስታዊ መብቱ በፍጹም ወደኋላ አይስተጓጎልም። እሱ በራሱ መንገድ መሄድ ይከበርለታል፣ ይጠበቅለታል ማለት ነው።
ሰሞኑን በሲዳማ ዞን የተፈጠረውን ሁኔታና የደረሰውን ጉዳት አስመልክቶ በዚህ ስብሰባ የተወሰነ ነገር አለ? ምንድን ነው የደረሳችሁበት ድምዳሜ?
ሲዳማ ዞን ውስጥ የተፈጠሩ ያለመረጋጋት እና ግጭቶች እና የሰዎች ህይወት ንብረት መውደምም አስከትሏል። ይህንን አስመልክቶ ክልላዊ ሁኔታ ሲገመገም በዋነኝነት የተስተዋሉ ችግሮች ዝርዝር ለማየት ተሞክሯል። ህገ መንግስታዊ ስርዓቱ ይህ ያስቀምጣቸው አሰራሮች እንደተጠበቁ ሆኖ ከህገ መንግስቱ ስርዓት እያለም በተለይ በኃይል ጉዳይ ለማስፈጸም የተሄደበት ርቀት አለ። ከዚህ ጋር ተያይዞ ደግሞ በተደራጀ መንገድም ጭምር ለውጥ እንዲፈጠር የተደረገበት እንቅስቃሴ አለ ማለት ነው። ይሄ ትክክል አይደለም፣ ሊወገዝ የሚገባ ነው። በጉዳዩ ላይ ድርሻ አላቸው የሚባሉ ተጠርጣሪ ግለሰቦች በህግ ቁጥጥር ስር ውሎ በህግ እንዲመረመር ጉዳያቸው በህግ እንዲታይ እየተደረገ ያለበት ሁኔታ አለ። ከዛ ባለፈ ግን ፖለቲካሊ ጉዳዩን ያየንበት አግባብ በሲዳማ ብቻም ሳይሆን በሌሎቹ የክልላችን ዞኖች ውስጥ የሚስተዋሉ አዝማሚያዎች የስርዓት አልበኝነት፣ ህግን ያለማክበር እንቅስቃሴዎች የፖለቲካ አመራሩ ጉዳይ አመራሩ ደግሞ ጉዳዩን አመራር ኃላፊነት ልክ ተመልክቶት ችግሩ እንዳይፈጠር በቅድሚያ እያስተካከሉ ከመሄድ ጋር ያለውን ጉድለት በማየት በአንዳንድ አመራሮች ላይ ርምት እርምጃ የአመራር እገዳ የማድረግ ነገር ግን ቀጥሎ ደግሞ እነዚህ መድረኮች ከጨረሱን በኋላ ዝርዝር ጉዳዩን በጥልቀት በመገምገም ለምን የሆነ ምክንያቱ ምንድን ነው የሚለውን በዝርዝር ፈትሾ ተጨማሪ ፖለቲካ ተጠያቂነት የሚያስፈልጓቸው ጉዳዮች ካሉ እሱን የማረጋገጥ ሌሎች በህግ የሚሄዱ ጉዳዮች ደግሞ በራሳቸው የህጉን ተከትሎ ዳር እንዲደርሱ የማድረግ ስራ የምንሰራበት ይሆናል ማለት ነው።
ክቡራትና ክቡራን አድማጮች፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ማምሻውን ለአሜሪካ ድምፅ የሰጡትን ማብራሪያ ነው እየተከታተላችሁ ያላችሁት። አቶ ሞገስ ማብራሪያውን የሰጡት የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ገዢ የሆነው ፓርቲያቸው ወይም ደኢህዴን ጉባኤውን ካጠናቀቀ በኋላ ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ ነው። ይቀጥላል።
አንድ በስፋት እየተነሳ ያለ ነጥብ አንሳለሁት አቶ ሞገስ። 11/11 ይታወቅ ነበር አንዳንድ ነገሮች ሊያጋጥሙ እንደሚችሉ። አዋሳ ላይ በቂ ጥበቃ ያደረገው የክልሉ መንግስት እና ደኢህዴን በሌሎች የሲዳማ ዞን ከተሞች ላይ ተመሳሳዩን ማድረግ አልቻለም፣ ያ ራሱ ለደረሰው ጉዳት አስተዋጽኦ አድርጓል የሚሉ ወቀሳዎች ይሰነዘራሉ በማህበራዊ ሚዲያ። በዚህ ላይ ምንድን ነው የእናንተ አቋም፣ የእናንተ አስተያየት?
ይሄ እንግዲህ በዋነኝነት የጸጥታ አካሉ ዝርዝር ግምገማ ነው ሊሆን የሚችለው። ትክክል ነው 11-11 የተባለው በባለፈው አንድ አመት የዞኑ ምክር ቤት አምላ 11 ወስኖ ስለነበረ የክልል ጥያቄነቱ በአንድ አመት ጊዜ ውስጥ ጠብቆ ካለማገኘቱ በውሳኔ ላይ ካለመድረሱ ጋር ተያይዞ ተብሎ የሚቀርቡ አሉ። ነገር ግን ለምንድን ነው ሐዋሳ ከተማ ውጪ ያሉ በሌሎች በዞኖቹ ወረዳዎች ላይ እና ከተሞች ላይ ይሄ ችግር የተስተዋለው የሚለው ነገር፣ ዞኑ በርካታ መዋቅሮች አሉት። ወደ 36 የሚደርሱ መዋቅሮች ናቸው ያሉት፣ የወረዳ የከተማ ማለት ነው። እነዚህ ጥፋት ተፈጽመዋል የሚባሉ አካባቢዎች ከ5-6 የሚበልጡ አይደለም። ነገር ግን ለምን በዚህ ቦታ እንደዚህ አይነት ነገር ሊፈጠር ቻለ፣ ከጸጥታ አንጻር የነበረው ጋፕ ምንድን ነው የሚለውን የጸጥታ መዋቅሩ በራሱ መንገድ ገምግሞ ሪፖርት ሲያደርግ የምናየው ነው። በሂደት እየተመረመረ ያለ ስለሆነ ማለት ነው የጸጥታ ኃይሉ ገምግሞ ሲያሳውቀን ነው ይፋ ልናደርግ የምንችለው እና መረጃውንም በጸጥታ መዋቅሩ በኩል ለሚገኝ ስለሆነ በዛ ማግኘት የሚቻል ይሆናል ማለት ነው።
የመጨረሻ ጥያቄ ላድርገው እና አቶ ሞገስ ጊዜዎትና ለመውሰድ የፖለቲካ እርምጃ ወስደናል ብለዋል። ለምሳሌ የሲዳማ ዞን የፊት አመራሮችን የአፋ ከተማ አመራሮችን አንስታችኋል። ያኛው ምናልባት በቅርቡ ከተፈጠረው አለመረጋጋትና ግጭት ጋር የተያያዘ ነው ተብሏል። ነገር ግን በሌሎች ላይ ለምሳሌ በሀዲያ ዞን የፊት አመራሮችም ላይ ተመሳሳይ እርምጃ ተወስዷል እና ይሄኛው ከምን ጋር የተገናኘ ነው? ምንም ሰው ባልተጎዳበት ጥፋት ባልደረሰበት ሁኔታ እንዴት እርምጃ ተወሰደ የሚሉ አስተያየቶች በማህበራዊ ሚዲያ ይደመጣሉ። ይሄኛው ከምን ጋር የተያያዘ ነው?
የግድ ሰው አመራር እርምጃ መውሰድ የሚያስፈልገው የሰው ህይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በሆሳናም የነበሩ አዝማሚያዎችና ምልክቶች ጥሩ አልነበሩ። ከእሱ ጋርም ተያይዞ የአስተዳዳሪ ግል ሊኖር የሚችለውን የኃላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኑ የነበሩ ሂደቶቹ ተገቢነት የተጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ ዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ነው። ስለዚህ የግድ መውደም የህይወት መጥፋት መኖር ያለበት አይደለም ማለት ነው።
የመጨረሻ ጥያቄ ብዬ ነበር አንድ ላክል። አቶ ሞገስ የደቡብ ክልልን ያደረጃጀት ሁኔታ መፍታት የሚቻለው አጠቃላይ በኢትዮጵያ ከኢትዮጵያ ሁኔታ አንጻር በመመልከት ነው። ፌዴራሊዝሙን ማየት ይጠይቃል፣ ህገ መንግስቱን ማየት ይጠይቃል የሚሉ ሀሳቦችም ተንሸራሽረዋል። አሁን እናንተ ያስጠናችሁትን ጥናት መሰረት አድርጎ በተዘጋጀው መድረክ ላይ ለምሳሌ ህገ መንግስቱ ክልል የመሆንን ጥያቄ ማንኛውም ዞን ማቅረብ እንደሚችል በይፋ ባስቀመጠበት ሁኔታ እንዲህ አይነት ጥናቶች ማጥናት ማወያየትም እንግዲህ የሚያመጣው ውጤት ከሚጠበቀው ያነሰ ሊሆን ይችላል የሚሉ ሀሳቦች እየተሰነዘሩ ነው። እና ከህገ መንግስቱ አንጻር አጠቃላይ በሀገሪቱ እየተተገበረ ካለው ፌዴራሊዝም አንጻር ከሀገራዊ ሁኔታው አንጻርም ገምግማችሁታል ወይ ለማለት ፈልጌ ነው።
ጥናቱ በጣም ሰፊና ጥልቅ ጥናት ነው። በጣም በርካታ ለሀገር አሰራርም ለቀጣይ መስተካከል በሚገባቸው ጉዳዮች ላይ ግኝቶችን ይዞ የመጣ ጥልቅ ጥናት ነው። ጥናቱ ለክልሉ ብቻ ሳይሆን በፌዴራል መንግስትም በኩል ትኩረት ቢደረግ፣ አጽንኦት ቢሰጣቸው፣ አሰራር ቢኖራቸው፣ መሻሻል ቢገባቸው ያላቸውን ጉዳዮችም ጭምር እንደዚሁ ጠቁመዋል። አንድ ራሱን የቻለ ቻፕተር በጥናቱ የተመለከተው በፌዴራል መንግስቱ በቀጣይ ቢታይ ብሎ የቀረቡ ጉዳዮች ናቸው ማለት ነው።
ህገ መንግስቱ ይጨምራል። ይሄ አሁን ያሉኝ በፌዴራል መንግስቱ ያሉኝ የህገ መንግስቱን አንዳንድ አንቀጾች ይጨምር ይሆን?
ለምሳሌ ህገ መንግስቱ ብሔር ምክር ቤት አንድ ብሔረሰብ ምክር ቤት ካለ ምክር ቤቱ ክልሉ ሊደራጅ ብሎ ጥያቄ ካቀረበ ሊስተናገድ ይገባል ነው የሚለው። ከእሱ ጋር ተያይዞ ዝርዝር ህጎችም የሉትም። ምን ሲሆን ነው ሊመለስ የሚችለው፣ ምን አይነት ነገሮች ሲሟሉ ነው የሚለው ነገሮችን ያላመላከተ ከመሆኑ ጋር ተያይዞ ያው የአንዳንድ የህገ መንግስቱ አንቀጾች በተግባር ወደ ጥያቄ ወደ ተግባር አሰራሩ ሲገባ በራሳቸው ደግሞ የሚጠይቁት መሻሻሎች፣ እድገቶች ይኖራሉ ማለት ነው። እነዚህንም ጭምር ቢታይ በህገ መንግስቱ ላይ መታየት የሚገባቸው ጉዳዮች ቢኖሩ ብሎ ጥናቱ ሪከመንድ አድርጓል። እኛ የሪከመንዴሽኑን መጥፎን አላለ። ምክንያቱም ህገ መንግስትም በሆን ህብረተሰቡን፣ ህዝቡን የበለጠ ሊጠቅሙ በሚገባቸው ጉዳዮች፣ ሊያግዙ በሚገባቸው ጉዳዮች ይሻሻሉ የሚባሉ ሂደቶች ካሉት ህገ መንግስቱም አይነኬ ነው ብሎ አላስቀመጠም። መሻሻል በሚገባ ጉዳይ ሊሻሻል እንደሚገባ የህብረተሰብ ለውጥ ዳይናሚክ እንደመሆኑ መጠን በየወቅቱ ሊመጡ የሚችሉ የህብረተሰብ ለውጦችን ጭምር ተከትሎ የሚመጡ ጉዳዮች ካሉ ህገ መንግስቱም በራሱ ህገ መንግስት መሰረት መንገድ ሄዶ ማሻሻል እንደሚቻል ሲለሚጠቁም የጥናት ተመራማሪዎችም ያቀረቡት ሀሳብ እሱ ከመሆኑ ጋር ተያይዞ በእኛ በኩልም በአመራር በኩል በተደረገው ውይይትም አሰራር ስርዓቶች ተፈትሾ መሻሻል የሚገባቸው ጉዳዮች በእኛ በውስጥ በክልላችን ውስጥ በመንግስት በኩልም በፌዴራል በኩልም ያሉ ጉዳዮችን ያቀረበ ከመሆኑ ጋር ተያይዞ የፌዴራል መንግስትም የክልል መንግስትም ይህንን እንደ አንድ ግብአት ወስዶ በቀጣይ በሚኖሩ አጠቃላይ የሪፎርም ሂደቶች ውስጥ አይቶ እንደ ግብአት ውስጥ ሊጠቀምበት የሚችል ከመሆኑ ጋር ተያይዞ የሚጣል ሀሳብ አይደለም ለማለት ፈልጌ።
የህዝባዊ ውይይቱ መቼ ይጀምራል?
ፕሮግራም አውጥተን እናሳውቃለን ብለናል።
አቶ ሞገስ ባልቻ የደሂድን ማዕከላዊ ጽህፈት ቤት ኃላፊ እና የስራ አስፈጻሚ ኮሚቴ አባል በስልክ ከሐዋሳ ለሰጡኝ ማብራሪያ በጣም ነው ማመሰግነው። ስለ ጊዜዎት
አመሰግናለሁ አቶ እስክንድር።
እኔም እስክንድርን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ተወካዮች ምርጫ ለሁለተኛ ጊዜ ተራዝሟል። የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው ምርጫዎችን ማካሄድ የሚያስችል ሁኔታ እንደሌለ ምርጫ ቦርድ በማሳወቁ ነው ብሏል። ጽዮን ግርማ የህዝብ ተወካዮች ምክር ቤት ጽህፈት ቤት የህዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደሰማያትን አነጋግራ የሚከተለውን ዘገባ አሰናድታለች።
የአዲስ አበባና የድሬዳዋ ከተሞች አስተዳደር የምክር ቤቶች አባላት ምርጫ በተያያዘለት የጊዜ ሰሌዳ መሰረት በ2010 ዓ.ም መካሄድ ነበረበት። ነገር ግን በወቅቱ የነበረው የብሔራዊ ምርጫ ቦርድ ምርጫን ለማካሄድ የሚያስችል ሁኔታ እንደሌለ በማሳወቁ ለአንድ ዓመት ተራዝሞ ዘንድሮ በ2011 ዓ.ም እንዲካሄድ አስተላልፎት ነበር። በዛሬው ዕለት ለአስቸኳይ ስብሰባ የተቀመጠው የህዝብ ተወካዮች ምክር ቤት በሁለቱ የምክር ቤቶች ተወካዮችና የአካባቢ ምርጫ እንዲራዘም ወስኗል። በህዝብ ተወካዮች ምክር ቤት ጽህፈት ቤት ህዝብ ግንኙነት ቡድን መሪ አቶ ያዕቆብ ወልደ ሰማያት ስለ ውሳኔው እንዲያስረዱን በስልክ ጠይቀናቸው ነበር።
ምክር ቤት ያስተላለፈው ውሳኔ የሁለቱ ከተማ መስተዳድሮች የአዲስ አበባና ድሬዳዋ እንዲሁም የአካባቢ ምርጫ ከአጠቃላይ ሀገራዊ ምርጫ ጋር አብሮ እንዲካሄድ የቀረበለትን የውሳኔ ሀሳብ መኖሩን ያጸደቀው።
ማን ነው የውሳኔ ሀሳቡን ያቀረበው?
የውሳኔ ሀሳቡን ያቀረበው ያው በአፈ ጉባኤ በኩል የመጣ ነው ከምርጫ ቦርድ። ስለዚህ በአፈ ጉባኤ በኩል ቀርቦ ምክር ቤቱ ከተወያየበት በኋላ መርምሮ ነው ያጸደቀው።
ለሁለተኛ ጊዜ ነው አይደለ ይሄ ምርጫ እንዲራዘም ጥያቄ ሲቀርብና ምክር ቤቱ ለሁለተኛ ጊዜ ለምን ይራዘማል የሚል ጥያቄ አላነሳም?
የተነሱ ውስጥ ውይይቶች ነበሩ። ዞሮ ዞሮ በጥልቅ በውይይት አይቶታል ውሳኔ ሀሳቡን። ያው መርምሮ አስፈላጊ ስለሆነ ከነባራዊ ሁኔታ ጋር አጢኖ የምክር ቤቱ አባላትም በአብላጫ ድምፅ አምነውበት ነው እንዲራዘም ምክር ቤቱ የወሰነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ጥያቄ ያቀረበበትና በፌስቡክ ገጹ ላይ የሰፈረው ደብዳቤ ቦርዱ አባላቱን አሟልቶ ወደ ስራ የገባው ሰኔ 6 መሆኑን ጠቅሶ በዚህ አጭር ጊዜ ውስጥ የምርጫ አስፈጻሚዎችን በመመልመል ስልጠና በመስጠትና አስፈላጊ የሆነ ተቋማዊ ሪፎርም ስራዎችን በክልል በተዋረደ አጠናቆ ማስፈጸም እንደማይችል በመረዳቱ ምክር ቤቱ ውሳኔ እንዲሰጥበት ጠይቋል። የምክር ቤቱ አፈ ጉባኤ አቶ ታደሰ ጫፎ ይህንን ደብዳቤ መሰረት በማድረግ ለምክር ቤቱ የውሳኔ ሀሳብ ማቅረባቸውን አስታውቀዋል። ይህንን የውሳኔ ሀሳብ ቀረቡበት ደብዳቤ ላይም እነዚህን ምርጫዎች ከመጪው ሀገራዊ ምርጫ ጎን ለጎን እንዲካሄድ የሚል ሀሳብም አብረው ተናግረዋል። በመጨረሻም ምክር ቤቱ በቀረበው ውሳኔ ሀሳብ ላይ ውሳኔ እንዲያሳልፍ ጠይቀዋል።
የአዲስ አበባና የድሬዳዋ ከተሞች አስተዳደር ምርጫ፣ ምክር ቤቶች ምርጫ እንዲሁም የአካባቢ ምርጫዎች ከጠቅላላው ምርጫ ወይም ጀነራል ኤሌክሽን ወቅት ጋር በቦርዱ በሚዘጋጀው የምርጫ ካለንደር መሰረት እንዲካሄዱ ይህን የውሳኔ ሀሳብ ቀርበዋል።
ዛሬ ይህ የውሳኔ ሀሳብ የቀረበለት ምክር ቤቱም የአዲስ አበባና የድሬዳዋ ከተሞች አስተዳደሮች ምክር ቤቶች ምርጫ እንዲሁም የአካባቢያዊ ምርጫዎች ጠቅላላ የኢትዮጵያ ሀገራዊ ምርጫ በሚካሄድበት ወቅት ቦርዱ በሚያዘጋጀው የምርጫ ሰሌዳ መሰረት እንዲካሄድ ውሳኔ አሳልፈዋል። በዚህም መሰረት አሁን በስራ ላይ ያሉት የአዲስ አበባና የድሬዳዋ አስተዳደር ምክር ቤቶች ባሉበት እንዲቀጥሉም ውሳኔ ተላልፏል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ቪኦኤ amharic.voanews.com ዌብሳይታችን ነው። ቪኦኤ amharic በትዊተርና በፌስቡክ ተከተሉን፣ ሐሳቦቻችሁን አንሸራሽሩ። የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ ቴክኒሻኑ ጆጊል ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና
ቆንጂት ታየነን።
እንግዲህ ወደ ተከታዩ የዝግጅታችን አጋማሽ ከመሸጋገራችን በፊት የፕሮዲውሰሩ የሙዚቃ ግብዣ አለ። የፕሮዲውሰሩ ግብዣ እዚህ ላይ ተጠናቋል። ኩኩ ሰብስቤና የፍሬን ታምሩን ነው የሰማችሁት። የመጽሔት ዘገባችን አንድ ተጨማሪ ርዕስ አለው፣ ይቀጥላል።
በዩናይትድ ስቴትስ ለሚካሄደው መጪው ፕሬዝደንታዊ ምርጫ የፓርቲያቸውን ውክልና ለማግኘት የተሰለፉት የዲሞክራቲክ ፓርቲ ተፎካካሪዎች ሁለተኛ ዙር ክርክር ትናንት ምሽት ተጀምሯል። በትናንቱ የመጀመሪያ ምሽት ክርክር ላይ የተሳተፉት 10 ተከራካሪዎች ፕሬዝደንት ዶናልድ ትራምፕንና አስተዳደራቸውን በእጅጉ ቢያብጠለጥሉም በአንዳንድ የፖሊሲ ጉዳዮች ላይ ግን በመካከላቸው መለያየት እንዳለ አሳይተዋል። ክርክሩ እየተካሄደ ከሚገኝባት ከሚሽጋን ጂም መሎን ያጠናቀረውን ዘገባ አዲሱ አበባ ያቀርባል።
በዴሞክራቶቹ ሁለተኛ ዙር ክርክር የመጀመሪያ ምሽት እርስ በርሳቸው ነበር። በተለይ በጤና ጥበቃ፣ በኢሚግሬሽንና በቀጣዩ ዓመት ምርጫ ፕሬዚዳንት ዶናልድ ትራምፕን ለማሸነፍ ማንኛችን ብቁ ነን በሚሉት ነጥቦች ላይ ልዩነት የነበረውና በነገርም መጎነታተል የተስተዋለው። አንዳንድ ለዘብተኛ አቋም ያላቸው ተወዳዳሪዎች ሴናተር በርኒ ሳንደርስና ኤልዛቤት ዋረን ያቀረቡትን የጤና ጥበቃና የአየር ንብረት ማሻሻያ ሐሳብ እንዲከላከሉ አስገድደዋቸዋል። የቀድሞው የኮሎራዶ ገዢ ጆን ሂከንሉፐር
ይሄ ከፍተኛ ሽንፈት ነው የሚያመጣብን፣ ይሄ ማለት ቀጣዩ ምርጫ ለፕሬዚዳንት ትራምፕ አሳልፎ እንደ መስጠት ይቆጠራል።
ሴናተር ሳንደርስም በጤና ጥበቃ ላይ ያቀረቡትን የለውጥ ሐሳብ ሲከላከሉ ተስተውለዋል። የእስካሁኑ የሕዝብ አስተያየት መለኪያ ሰንጠረዥ ዶናልድ ትራምፕን እንደምናሸንፈው ነው የሚያሳዩት ሲሉም ተደምጠዋል።
And the reason we are going to defeat Trump and beat him badly is that he is a fraud and a phony and we're going to
ትራምፕን ማሸነፍ ብቻ አይደለም ባዷቸውን እንደምናስቀራቸው የሚያስረግጡት አጭበርባሪና አስመሳይ መሆናቸው ነው። እንዲህ ያለ ባህሪ ስላላቸው ነው ተሸናፊ የሚሆኑት።
በለዘብተኛነታቸው የሚታወቁት የኦሃዮ ኮንግረስማን ቲም ራያን በበኩላቸው ግራ ዘመም የጤና ጥበቃ፣ የኢኮኖሚና የአየር ንብረት ፖሊሲን የሚደግፉ ዴሞክራቶች በቀጣዩ ዓመት ምርጫ ማሸነፍ አይችሉም ይላሉ።
I quite frankly don't think that that is an agenda that we can move forward.
ይህን አይነቱን አጀንዳ በማራመድ እናሸንፋለን ብሎ ማሰብ ከቶ አይቻልም። የሰራተኛውን መደብ አጀንዳ ነው ልናራምድ የሚገባን።
ዲሞክራቶች ትራምፕን ማሸነፍ ከፈለጉ ጠንካራ ፖሊሲዎችን ነው መክፈት ያለባቸው የሚሉት ደግሞ ሌላዋ ተፎካካሪ ኤልዛቤት ዋረን ናቸው።
Democrats win when we figure out what is right.
ዲሞክራቶች የሚያሸንፉት ትክክለኛ ነገር ምን እንደሆነ ለይተው ለተግባራዊነቱ መቆም ሲችሉ ነው። እኔ ፍራቻ የለኝም። እናንተም ዲሞክራቶች ለማሸነፋችሁ ልትሰጉ አይገባም ነው ያሉት ዋረን። ዲሞክራቶች ለተወሰኑ ደቂቃዎች እርስ በርሳቸው ቢፋለጡም እንደ ዋና ጉዳያቸው በወሰዱት በትራምፕ ላይ መዝመትን ቸላላሉ። ዘመቻቸው ደግሞ በቀድሞው የቴክሳስ ኮንግረስማን ቤቶ ኦራርክ ላይም አነጣጥሯል።
In the face of cruelty and fear from a lawless president, we will choose to be the
ከጨካኝና ከህገወጥ ፕሬዝዳንት ይልቅ ለህግ ተገዢ የሆነ ሰብአዊ መብቶችን የሚያከብርና ሁሉንም በህግ የሚዳኝ ፕሬዝዳንትን መርጣለን።
በአሁኑ ወቅት ቀዳሚ ስፍራ ላይ ያሉትን ጆ ባይደንን ጨምሮ የካሊፎርኒያዋ ሴናተር ካማላ ሃሪስ፣ የኒው ጀርሲው ሴናተር ኮሪ ቡከር እና የቀድሞ የቤቶችና የከተማ ልማት ሚኒስትሩ ሁሊያን ካስትሮ የሚገኙባቸው 10 ተፎካካሪዎች ረቡዕ ክርክር ተዘጋጅተዋል።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይልሳት ደግሞም አሃዱ ሬዲዮ 94.3 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት መደበኛ ስርጭታችን ነው። ቀጥሎ የሚቀርበው ኢትዮጵያውያን በአሜሪካ አዎ ኢትዮጵያውያን በአሜሪካ አዘጋጅና አቅራቢው ሰለሞን አባተ።
ምናልሽ?
ሰለሞን አባተ ብያለሁ ተናገርኩ።
ካልሽ አይቀር የዛሬ ኢትዮጵያውያን በአሜሪካ ይዤ ቀረብኩት ለኢትዮጵያውያን በአሜሪካ ፕሮግራም አንድ ኢትዮጵያዊ በአሜሪካ ነው። የኢትዮጵያውያን በአሜሪካ ባለቤት ከዛሬ ድረስ አዲሱ አበበ። የዛሬው ኢትዮጵያውያን በአሜሪካ ያየር ላይ ቆይታ የመጨረሻ ይመስላል። ከጭምጭም ታንደሰማው ታዲሱ
ወሬ ደበቅ ነው።
በነገራችን ላይ ከጋዜጠኛነት ነው ወይስ ከአሜሪካ ድምጽ ነው ጥሮታ የምትወጣው?
ፈጣኑ መልስ ከአሜሪካ ድምጽ ነው በጥሮታ የምወጣው። ጋዜጠኛ ጥሮታ አይወጣም እንደምታውቀው።
እውነት ነው። እስቲ አዲሱ ስለ ቆይታ ባጭሩን ነጋገርና ደግሞ በአጋጣሚ ዛሬ የመጨረሻው ስራ ላይ የምትቆይበት ቀን ሆነና ኢትዮጵያውያን በአሜሪካ ፕሮግራምም ያረፈበት ቀን ሆነ መልካም አጋጣሚ ነው።
የሚገርም ነው።
እስቲ ስለ ቆይታ ስለ ታሪክ እስቲ ያጫውተኝ። ለመሆኑ ምን ያህል ዓመት አገለገልክ በአሜሪካ ድምፅ?
ቀላል አይደለም እንግዲህ በሰላሳ ዓመት የጥሮታ ወጣሁ ስል ያው ሰላሳ ዓመት ሰርቻለሁ ነው። ግን ይሄ ውይይት እንግዲህ ሰሎሞን የዚህ ፕሮግራም ወራሽ ማን መሆኑን ጠቋሚ ይመስለኛል። ከሆነም ጥሩ እጅ ላይ እንደወደቀ ገምታለሁ። በዛሬው ፕሮግራሜ እኔኑ ማቅረብህ ለነገሩ ከሰላሳ ሶስት ዓመታት ያላነሰ ጊዜ አሜሪካ ስለኖርኩ ጥሩ ኢትዮጵያን በአሜሪካ ፕሮግራም ተስማሚ ነኝ ይላለሁ።
ለዚህም ነው ዛሬ ትክክለኛ ቀን ነው ሐምሌ 24 ያለው
ነው። በጣም ከምወዳችሁ የስራ ባልደረቦቼ ነው የምለየው። እርግጥ በአንዳንድ ስፍራዎች ይልቁንም የኢትዮጵያ ጉዳይ በሚወሳባቸውና ውይይት በሚደረግባቸው አዳራሾች እንደምንታይ ተስፋ አደርጋለሁ። በተለይ ደግሞ አንተ በበዓላት ቀናት እሰራቸው የነበሩ ፕሮግራሞችን ስታቀርብ ስትሰራ አውቃለሁና በጣም ድንቅ ስራ ስለምትሰራ በቤተ ክርስቲያን በባህላዊ በሃይማኖታዊ ስብሰባዎች አገኛለሁ እየተስፋ አደርጋለሁ። ከዚያ ስለማጠፋ እኔ ስለማልጠፋ ማለት ነው። ከዚህ ሌላ የዚህ ፕሮግራም ተከታታዮች በዛሬ የመጨረሻ ዝግጅት ስሰናበት በእውነት በታላቅ ቅሬታ ነው።
አድማጮች ሲያደንቁኝ ሲያመሰግኑኝ የቆዩ ብዙ ናቸውና አድማጮችን ስለከብራችሁኝ ስለወደዳችሁኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ይላለሁ። አይታወቅም በዚህም ሆነ በሌላ ሚዲያ ዳግም አየር ላይ ልንገናኝም እንችል ይሆናል። ቢያንስ ግን አሁን ከጊዜያችን አንጻር መናገር ማልችላቸውን በጥሮታ የምክለለበትን አንዳንድ ነገሮች እንጫወትም ይሆናል በሌላ አጋጣሚ ስንገናኝ። በመጨረሻ ሰለሞን እኔናንተ መቀመጫችን ትይዩ ነው እና በመሆኑ በየቀኑም በጥቅሻ የምንለዋወጣቸውን ሰላምታ ሳንነጋገር የሚኖረን መግባባት ሁሉ ያደንቃለሁና ያንንም እናፍቀው ይመስለኛል። ከዚህም ሌላ አንተ ካንድ ተወዳጅ ይልቁንም የሥራ ባልደረባችን የነበረ አሁን ጥሮታ ላይ ነው ታምሩ አምፖ በብዕር ስሙ ስራፌል ፋንቴ ጋራ ሁሉ አመሳስላችኋለሁ። ታምሩ ጎበዝ በተለይ የትርጉም ችሎታው የሚገርም የእንግሊዝኛ ቃላት መፍቻችን ዲክሽነሪያችን ነበርና አንተ ይህን መሰል ችሎታ ብዙን ጊዜ ደግሞ ብዙዎቻችን የማናረጋውን ረጅም ስራ በቀልጣፋ ጊዜ የመጨረሰ ነገር ሌላው ታምሩ አምፖ አድርጌ ኖር ያለው አደንቃለሁ ቀጥልበት። አንድ የመጨረሻ ነጥብ ቪኦኤ በቆየሁባቸው አመታት በሙሉ ስራ የነበረው ፕሮግራሞች አድማጮች የሚወዱት የሚወዱልኝ ብቻ ሳይሆን እኔ ራሴ የጀመርኳቸው ነበሩ። ኢትዮጵያን በአሜሪካ እኔ ነኝ የጀመርኩት አሁን ለማስረክብ አስረክባለሁ። ራዲዮ መጽሔት እኔ ነኝ የጀመርኩት ከሚጋራ አንድ ሁለት ሰዎች ተቃየረው ካሉላ ጋራ እዚህ ደረስን እና ከማንም ተረክቤ አይደለም የምወደው ነው ይሄን ስራ ተብዬ አይደለም ይሄን ልስራ ብዬ አማክረውኝ አለቆቼ እኔም ተስማምቼ የሰራሁት ፕሮግራም ነውና በጣም ደስ ይለኛል። የቪኦኤ ቆይታዬ በጣም በተለይ ያለፉት 28 ዓመታት በጣም እጅግ አንድም ቀን ወደ ስራ ስመጣ እጅ ዛሬ ደግሞ ይሄ ስራ ያልኩበት ጊዜ የለም። የምወደው ስራ ነውና ምሳረጋውለው ሆነም ይበረናፍቷል።
አዲሱ ወደዚህ ስቱዲዮ ከመግባታችን በፊት ባልደረቦች ሰብሰብ ብለን ጥቂት ስናወራ ነበርና በጣም ቆንጆ ቃላትን ስላንተ ብዙዎቹ ተናግረዋል። በተለይ ደግሞ አንተ በዚህ በአሜሪካ ድምጽ ራዲዮ ጣቢያ ከሰጠኸው አገልግሎት ውጪ በኢትዮጵያ ራዲዮም ቀደም ባሉ አመታት ሰፊ አገልግሎት የነበረ ሰው ነህና እንዳንተ አይነት ሰው ሲርቅ ካየር ላይ ለጊዜውም ቢሆን ማለቴ ነው ትንሽ ቅር ማለቱ አይቀርም። ለመሆኑ እስቲ አመሳስልልኝ አዲሱ የቀደመውን የጋዜጠኝነትን ዘመንህንና በአሜሪካ ድምጽ የቆየህበትን ጊዜ።
ለማወዳደር አይመችም። የኢትዮጵያ ቆይታዬ እኔ ጋዜጠኛ ሆንኩት በዘመነ ደርግ ነው። የደርግ ልጅ ነኝ። የደርግ ዘመን ደግሞ አንተም ታውቀዋለህ ምን እንደሆነ። በልኩ የተሰፋልህን ልብስ እንደመልበስ በልኩ የተዘጋጀልህን የታሰበልህን የታለመልህን ነገር ነው የምትሰራው። እዚህ ቪኦኤ ያለውን ህግ ጠብቀን ብንሰራም የሆነ ርዕስ አውጥተህ በፈለግከው መንገድ ታቀርበዋለህ፣ የፈለግከውን ሰው ታቀርበዋለህ። እዛ የምታቀርበውን ሰው አስቀድመህ የምትናገርበት የምታሳውቅበት ሁኔታ አለ። እከሌ ለምን ይቀርባል የምትባልበት ጊዜ አለ። ነጻነቱ ሰፊ ነው። የቪኦኤ ነጻነት በጣም ሰፊ ነው። ምናልባት ለዚህም ይሆን 30 ዓመት ሙሉ አንድም ቀን ቢያንስ 28 ዓመት አንድ ቀንም ሳይሰለቸኝ እንደው እጅጃለኝ ሳልል የሰራሁትና አሁንም ቢሆን ደስ እያለኝ ነው። ደግሞ ከሁሉም ነገር እግዚአብሔር ይመስገን ሌላም ነገር ልሰራ የምችልበት አቅም ኖሮህ።
አዲሱ እንግዲህ በነጻነትና ነጻነት በሌለበት ሁኔታ ያለን የጋዜጠኝነት አሰራር ነው አሁን አጥር አድርገህ የገለጽከው። እስቲ እንደው ለዛሬ ያህል ያለችን የአየር ሰዓትም አጭር ነችና ከኢትዮጵያውያን በአሜሪካ ቆይታ ዘመን ከዚህ ፕሮግራም ቆይታ ዘመን ሁልጊዜ አስታውሳቸዋለሁ የምትላቸው አሉህ? ሰዎችም ይሁኑ አጋጣሚዎችም ይሁኑ የምታካፍለን?
አዎ፣ አንዳንድ አጋጣሚዎች አሉ፣ ሰዎችም አሉ። የሚገርም ነገር ሁልጊዜ ለማንም እናገራለሁ። አንዳንድ ቦታ ሰው ጋር ብዙኝ ንግግር ሳደርግም ከስራዬ ሁሉ ደስ የሚለኝ አንዳንድ የኢትዮጵያ ብርቅዬ ልጆችን ያቀረብኩባቸው ነው። ሁልጊዜ በአንደኛ ደረጃ የምጠራቸው ክቡር አዲስ አለማየሁን ነው። የፍቅር እስከ መቃብር ደራሲ እሳቸው ለማንም ሰው ቃለ መጠይቅ ሰጥተው አውቁ። የመጀመሪያ ኢትዮጵያዊ ጋዜጠኛ እኔ ነኝ እሳቸውን ኢንተርቪው ያደረግኩት። ደጃዝማች ዘውዴ ገብረ ሕይወት አሳምነውልኝ ይምጣ ብለው ጠይቄ በዚህ በቪኦኤ አቅርቤያቸዋለሁ። ሌሎቹም በፖለቲካውም በሃይማኖቱም ረገድ ያቀረብኳቸው ሰዎች በጣም ትዝ ይሉኛል፣ ደስ ይለኛል። እንደነ ፕሮፌሰር አስራት የመሰሉ ህይወታቸውን ከኢትዮጵያ ጀምሬ አዲሱ ኢንተርቪው አድርገ ተብሎ ኢትዮጵያ ስቱዲዮ ለብቻ ተዘጋጅቶ ሰፊ ጊዜ ይተረግንበት አለ። ከታመመ በኋላም ኢትዮጵያ ሐኪም ቤት ሄጄ ፖሊስ ጠባቂ አጠገባችን ቆሞ እሳቸውን ኢንተርቪው አድርጌ ወጣሁበት ጊዜ አለና ያን ያን አየር ላይ ማዋል መቻሌ በጣም ደስ ይለኛል። በሃይማኖት ረገድ እንደና ክቡር አለቃ ያለው ታምሮ የመሰሉ ለኔ በጣም ብርቅዬ ኢትዮጵያውያን ናቸው። በእምነታቸው በኢትዮጵያዊነታቸው እነዚህ ነቀረብኩባቸው ሁኔታዎች ተዚህ ይሉኛል እና እንደ የመሳሰሉ ብዙ አሉ። ግን ስንቱን ታስታውሳለህ?
በሰላሳ ዓመት አገልግሎት ውስጥ በጣም ብዙ ክንዋኔዎች አሉ። ከኢትዮጵያውያን በአሜሪካ ሌላም የሰራህባቸው ፕሮግራሞች ስላሉ በተለይ ደግሞ አሜሪካ ማለት የተስፋ ሀገር ነች። በጣም ብዙ ሰው ከጣረ ከታገለ ብዙ ደረጃ ላይ የሚደርስባት ሀገር በመሆኗ ኢትዮጵያውያንን በዛ ደረጃ እየተከታተሉ በእግራቸው እግራቸው ከቅባቱም ንግዱም ከልዩ ልዩ የፍክክር መስኮችም ቀላል ስራ አልነበረም።
እንደው በነገር ላይ አቋረጥኩ እንጂ አሁን በኢትዮጵያን በአሜሪካ ብዙ ጊዜ በዚህ ፕሮግራም እንዲቀርብ ያቀድ ነው። ስኬታማ ኢትዮጵያውያን አሜሪካ መኖር ምን ማለት ነው? ጥሮ ግሮ ራስን መቻል ሰው መሆን ነውና በእንደዚህ አይነት ጥረት ራሳቸውን ችለው ሰው የሆኑ ሰዎችን ያቀረብኩበት ጊዜ አለ። እርግጥ በዛው ልክ ደግሞ ሁኔታ ያልተሳካላቸው ኢትዮጵያውያንም ያቀረብኩበት ጊዜ አለ።
ያው ነው ኢትዮጵያውያን በአሜሪካ ነውና። እስቲ እንግዲህ ለዛሬ ያህል አዲሱ ከአየር ላይ ከአድማጮችም ጋር መሰናበት የምትፈልገው ካለ የስንብት ቃልህን
እንግዲህ። እቺ አጭር የስንብት ጊዜ ነች። አድማጮቼን በጣም እንደማከብራቸው ብዙ አድማጮቼ እንዲያውቁ ፈልጋለሁ። በዚህ በሰላሳ ዓመት የፕሮግራም አቀራረብ ሁሉ ሰው ደስ ይለዋል አለልም። አንድ እርግጠኛ የምሆንበት ግን በዚህ ፕሮግራም እከሌን ወይም እንዲህ የተወሰኑ አድማጮችን ላበሳጭ ብዬ የሰራሁት ነገር እንደሌለ በጣም በእርግጠኛነት እናገራለሁ። ከዚህ የተነሳ ቅር ያላቸው አድማጮች እንኳ ቢኖሩ ዛሬ ምህረት እንደሚወርዱልኝ ተስፋ አደርጋለሁ። በተረፈ ግን ብዙ አድማጮቼ በኢሜይልም ይጻፉልኝ አሉ፣ ስልክም የደወሉልኝ አሉ። ማመን አንፈልግም የሚሉ አሉ። እውነት ነው። በእውነቱ እየጨረስን ነው እና አንተም ሰሎሞን ጊዜ ወስደህ በዚህ ፕሮግራም ራሴን ለማቅረብ ፈቃደኛ ስለሆንክ በጣም አመሰግናለሁ። እንዳልኩት እንግዲህ አልጋ ወራሽነቱን ዛሬ ሰጥቻለሁ። ጥሩ ፕሮግራም ነው። ኢትዮጵያውያን በጣም የሚወዱትና የናፈቋቸውን ኢትዮጵያውን የሚሰሙበት ፕሮግራም ስለነበረ ተወዳጅ ነው እና እድለኛ ነኝ። ተወዳጅ ፕሮግራሞች ነው ስራ የኖርኩት።
አዲሱ መጪ ዘመንህ መጪ ጊዜ መልካም እንዲሆን ምኞቴ ነው። እንደዚሁም እንዳየኸው ከብዙ ምኞት ጋር ከብዙ ተስፋ ጋር ነው የተሰናበቱህና
ሆዴና ባቡት እኮ ባክን
መጪው ጊዜ መልካም እንደሚሆንልህ እርግጠኛ ነኝ።
እግዚአብሔር ይስጥልኝ።
መልካም ቆይታ።
በጣም አመሰግናለሁ ሰሎሞን።
ኢትዮጵያውያን በአሜሪካን ወይም ኢትዮጵያዊውን በአሜሪካ በዚሁ ልሸኝና ወደ ሴቶችና ቤተሰብ ላሸጋግራችሁ። ቆንጅታ የነች አዘጋጅና አቅራቢዋ። እንግዲህ አዲሱ አበበን በዚያ ሁኔታ ካሰናበትኩት ደሞ አንቺን ላስተናግድ። አሁን ምን ይዘሽ ይሆን?
እንግዲህ ሆዴን ባርባር እያለው ነው የምናገረው። አዲሱን በቀሪው ህይወት ግሩም የጤና የደስታ የምትፈልገው ሁሉ የሚሟላለት ጊዜ እንዲሆን እመኛለሁኝ ወንድሜ። የዛሬ ዝግጅቴን ልጀምርና እንግዳዬ ወይዘሮ ሽታዬ ጉሬ ይባላሉ። በኢትዮጵያ በተካሄደው ታሪካዊ የችግኝ ተከላ ዘመቻ የጅማ ከተማን ውሎ በተመለከተ አነጋግሬያቸዋለሁ። የእጽዋት ሳይንስ መምህርት ወዲህም የከተማ ነዋሪ ሴቶች በዘመናዊ የአትክልት ልማት ራሳቸውን እንዲችሉ ለማብቃት የሚሰራ ፕሮጄ መስርተው የሚያካሂዱ ናቸው። በዚህም ስራቸው ዩናይትድ ስቴትስ የሚገኘው የኢትዮጵያ ሴቶች መብት ማዕከል ክሩ በመስራቹ በዶክተር ማይገነስ ሽፈራው ስም የተሰየመውን የፌሎውሺፕ ወይም የጉድኝት ሽልማት ሸልሟቸዋል። የችግኝ ተከላውን ዝግጅት ጸድቆ ስኬታማ እንዲሆን ስለሚጠበቀው ስራ ወዘተ ማምሻውን አነጋግሬያቸው ነበር። ራሳቸውን አስተዋውቀው ይጀምራሉ።
እሺ፣ እኔም አመሰግናለሁ ቆንጂት እንግዳ አርጋችሁ ስለጋበዛችሁኝ። በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ በእጽዋት ሳይንስና ሆርቲካልቸር የአትክልት የፍራፍሬ እንደዛውም የአበባ ምርት ላይ መምህርት ነኝ።
ሌላም ደግሞ በማህበረሰብ ውስጥ የሚሰሩት ፕሮጀክት አለዎት እና እሱንም እግረ መንገዶን ያስተዋውቁልን።
አዎ፣ እንግዲህ ጅማ ዩኒቨርሲቲ ሶስት ስትሪሞች አሉት። አንደኛው መማር ማስተማር ነው፣ የአቅም ግንባታ ማለት ነው። ሁለተኛችን ለይቶ ጥናትን መፍትሄ የሚሰጥ ጥናትን ያካሄዳል። ሶስተኛ ደግሞ ድጋፍ ማድረግ ወይንም እገዛ ማድረግ ኮሚኒቲ ሰርቪስ የምንለውን ህብረተሰቡን ማገልገል የሚል እነዚህ ሶስቱ ስትሪሞች ግዴታ ናቸውና እኔም እንደ አንዱ ባለሙያ ወይንም እዛ ውስጥ እንደሚሰራ መምህር ይሄኛውን የህብረተሰቡን አገልግሎት ማዕከል በማድረግ ነው ጽፌ ይሄን ፕሮጀክት ያገኘሁት። በዘመናዊ ዘዴ አትክልትን ማምረትና ሴቶችን አቅም ግንባታ የሚል ነው። ያው በዘመናዊ ወይንም ቨርቲካል ቬጂቴብል ፋርሚንግ የሚባል አለ። ወደ ጎን ሳይሆን ወደ ላይ ዘመናዊ ዘዴ ዘመናዊ ዘዴን ተጠቅሞ እንዴት በትንሽ ቦታ በትንሽ አፈር እንዴት ተደርጎ አትክልትን ማምረት ይቻላል። በተለይም ደግሞ ከተማ አካባቢ ለሚኖሩ ሴቶች ሰፊ መሬት ላሌላቸው በጣም ጠባብ በሆነ ቦታ ላይ እንዴት አካባቢያችን ያለውን ነገር ተጠቅመን አትክልት ማምረት ይቻላል የሚለው ሀሳብ ይዘን ነው ሴቶች አቅማቸውን እንዲያጎለብቱ በኢኮኖሚ እንደዛውም ደግሞ በምግብ ምጣኔ ራሳቸውን እንዲችሉ የሚል ሀሳብ ይዘን የተነሳ ነው። ስራው ወልሩ ደረጃ ነው ላይ ነው ያለው።
መልካም። እንግዲህ በሙያውም በህብረተሰብ ውስጥም በሚያደርጉት ተሳትፎ ምክንያት ነው ለዚህ ቃለ መጠይቅ የጋበዝኩት። ሰኞ ዕለት በተከናወነው ታሪካዊ አገር አቀፍ የችግኝ ተከላ ወይም አረንጓዴ አሻራ ዘመቻ በግሎም በትምህርት ቤትም በፕሮጀክቶም ያደረጋችሁት ተሳትፎ ምን ይመስላል? ከዚያን ጀምር።
አዎ እንግዲህ እንደሚታወቀው ጥሪው ለሁሉም ነው። በፕሮጀክት ብቻ ሳይሆን ለሁሉም እንዳገር ጥሪ እንደተደረገው የኛም ኮሌጅ ያን ጥሪ ያስተናግደው ልዩ የሆነ ቅድመ ዝግጅት ቀድመን ከተከላው በፊት መዘጋጀት ያለባቸውን ነገሮች በጅማ ዩኒቨርሲቲ ሲካሄድ ነበረ እና ሁሉም ግብአት ከተዘጋጀ በኋላ በተሳካ ሁኔታ ሁሉም ሰው ተረባርቦበት ሴት፣ ወንድ፣ ትንሽ ትልቅ ሳይል ሁሉም ተረባርቦ ተከላውን አካሂደናል። በጣም ደስ የሚል ቀን ነበረ።
እንደ ባለሙያ የችግኝ ተከላው ዘመቻ ተገቢ ዝግጅት፣ ቀጣይ እንክብካቤና ክትትል፣ ለዚህ ደግሞ ህብረተሰቡ ላይ ያልተቋረጠ የማሳተፍ የማንቃት ስራ እንደሚያስፈልግ ብዙዎች እንደርሶ ባለሙያዎች ይናገራሉና የእርሶን አስተያየት ይስጡን።
አዎ እንግዲህ ችግኝ ተከላ ሀሳቡ ማነሳሳቱ መጋበዙ ጥሪውን በጣም ጥሩና አስፈላጊ ለመቀጠልም ወሳኝ ሀሳብ ሆኖ ሳለ ግን ቅድመ ዝግጅቶች ትንሽ ያንሱ ነበረ። እንደ አጠቃላይ ስታይ ማለት ነው፣ እንደ ሀገራዊ ስታይ እንጂ እኛ አካባቢ የሰው ብዛትና ለምሳሌ የችግኙ አቅርቦት አይመጣጠንም ነበረ። ሰው በጣም ደስተኛ ነበረ ይሄን አሻራ ለማስቀመጥ። የተዘጋጀው የችግኝ ቁጥርና የወጣው ሰው አይመጣጠንም ነበረ። በዛ ላይ ደግሞ ግንዛቤ እንኳን አስቀድመን ግንዛቤ ቢሰጥ ጥሩ ነበረ። እንዴት ጉድጓዶችን ማስተካከል ይቻላል፣ እንዴት መትከል ይቻላል ብሎ ለህብረተሰቡ ግንዛቤ ቢሰጥ ጥሩ ነው ላለው። የአሁኑ ጥሩ ነው ግን የተተከለውስ እንዴት ቀጣይነትን ያገኛል፣ ችግኙ የተተከለው እንዴት ይጸድቃል የሚለው ደግሞ ሁሉም ሰው አሁንም ግንዛቤ ማግኘት አለበት። መስቀል ብቻ ሳይሆን አፈሩ በስርዓት ተመልሷል ወይ፣ አጥር አለው ወይ፣ አጥር እንኳን ባይሆን የሆነ የተለየ ቦታ ነው የተተከለው፣ ሁሉም የሚያውቅ ቦታ ነው። ሁሉም አንድ ችግኝ እንኳን ባጸድቅ ትክክለኛ አሻራ አስቀምጫለሁ ብሎ እንዲያስብ እንክብካቤው መቀጠል አለበት። መትከሉ ብቻ ሳይሆን ማረሙ፣ ከእንስሳት መጠበቁ፣ ከጎርፍ መጠበቁ፣ አስፈላጊውን የሆነ ክትትል ማድረጉ በጣም ወሳኝ ነው ብዬ ነው የማስበው። እኔ እንዲህ ነው መደረግ ያለበት።
በእርሶ ፕሮጀክት ለዚህ የዘመቻው ስኬት የተተከሉት ችግኞች እንዲያድጉ እንዲጸድቁ የምታደርጉት አስተዋጽኦ ይኖራል ወደፊት?
ለወደፊት ግንዛቤ መስጠቱ በዛ ውስጥ ማካተት ይቻላል። እንደዚህ መትከሉ ብቻ ላይ ራሱ ሳይሆን ይሄ ግሪን የምንለው ወይንም አረንጓዴ አሻራ ሲባል ብዙ ትርጉሞች አሉት በውስጡ። አረንጓዴ ስንል በተዘዋዋሪ ምንድን ነው? ስለ ጫካ ነው እያወራን ያለ ነው፣ ስለ አንድ ተክል ነው እያወራን ያለ ነው። እና እዛ ውስጥ ምርትን ራሱ ስለ ምርት ስናስብ ስለ አካባቢያችን ማሰብ አለብን። ዓለም ወዴት እየሄደች እንዳለ ብዙ ጫካ ከመመንጠሩ የተነሳ ሰው ግንዛቤ ከማጣቱ የተነሳ ብዙ ችግሮች፣ የአየር ለውጥ እየመጣ ነው፣ ጎርፍ እየመጣ ነው፣ ድርቀት እየመጣ ነው እና በዛ ውስጥ ግንዛቤን መስጠት ማበረከት በጣም ይቻላል ብዬ ነው መገምተው። ማካተት በጣም አስፈላጊም ነው።
በዚህ የሰኞ ዕለቱ የችግኝ ተከላ ወይም አረንጓዴ አሻራ የማሳረፍ ዘመቻ ህብረተሰቡ አብሮ ሲሳተፍ ምን ይመስል ነበረ? የእርሶን ትዝብት ልውሰድ እና በዚህ እናጠናቀቃለን።
የህብረተሰቡ ተነሳሽነት በጣም የሚገርም በጣም የሚያስደንቅ ነበረ። ሞራሉ ራሱ ዝናብ ነበረ፣ አሁን እኛ ጋር ዝናብ ነበረ፣ በጣም ይዘንብ ነበረ። ያ ዝናብ ሳይገድበው፣ ያ ጭቃ ሳይገድበው፣ ያ ጫካ ሳይገድበው ነው ሰው በጣም ሴት ወንድ ሳትይ በጣም ነው የሚገርመው። ሰው ሁሉ በጣም ወጥቷል። የሚተከል ነገር እንኳን እስኪጠፋ ድረስ ያልደረሰው ያልተከለ ሰው አለ እዛው መጥቶ የተመለሰ ማለት ነው። ከአራት አምስት ስድስት ሰዓት ሰው ይመጣ ይጎርፍ ነበረ። ግማሹ ሲወጣ ግማሹ ሲሄድ፣ ለወደፊት እንኳን እንዲህ አይነት ፕሮግራም እንዲህ አይነት እቅድ ቢያዝ አስቀድሞ መዘጋጀት ያለባቸው ነገሮች ግብአቶች አስቀድሞ ቢዘጋጁ እና ሰው መጀመሪያ ግንዛቤ ቢሰጠው በጣም በትክክል ከዚህ የበለጠ ስራ እንደሚሰራ እንኳን ተስፋ ታደርጊያለች። ይቻላል። በጣም ነው ሰው የወጣው። በጣም ደስ የሚል ጊዜ ነበረ።
መልካም ነው። እንግዲህ በውጭ የሚኖረው ማህበረሰብ ምንድን ነው አስተዋጽኦ ማድረግ የሚችለው?
በጣም አስተዋጽኦ ማድረግ ይቻላል፣ ይጠበቃል ከሩቅ። ምክንያቱም እንዲተከል ግንዛቤ ማስጨበጥ አንዱ ስራ ነው። ግንዛቤ ለማስጨበጥ ደግሞ ስልጠናዎች ያስፈልጋሉ። የሚዲያ ከቨሬጅ ያስፈልጋል። ማስታወቂያዎችን መስራት ያስፈልጋል። እና የጎላ አስተዋጽኦ ይኖራቸዋል። መሳተፍ አለባቸው። በተዘዋዋሪ በአካል ሰው እዚህ ተገኝቶ እንኳን ባይሰራ የገንዘብ ድጋፍ ያስፈልጋል። የሚቀጥለው ትውልድ በትክክል ለወደፊት ጥሩ አገር ለመረከብ ይሄን ሁሉ መደገፍ ይቻላል። እና ውጭ አገር ያሉ የኢትዮጵያ ዜጋ የሆኑን ማበርከት አለባቸው። መንግስት በሚያቀርበው ጥሪ ምላሽ መስጠት አለባቸው። የሙያን አበርክቶ ማበርከት አለባቸው ብዬ አስባለሁ።
መልካም። ወይዘሮ ሽታዬ ጉሬ እጅጉን አድርጌ አመሰግናለሁ ስለ ጊዜው።
እኔም አመሰግናለሁ።
ቆንጅት፣ እኔም አንቺን እንዲሁ አመሰግናለሁኝ። በነገራችን ላይ ይሄ በጣም ግዙፍ የሆነ ተግባር እንዴት ስር እንደሚይዝ እኛም በየጊዜው እየተከታተልን ለሕዝብ እናሳውቃለን። ዛፍ መትከል ብቻ ሳይሆን በተደጋጋሚ ሲባል እንደነበረው እንዲጸድቅ እንዲያድግ መንከባከብም ትልቁ ስራ እሱ ነው እና ምንድነው እየተሰራ ያለው ሰው የራሱ አድርጎ የትውልድ ቅርስም እንዲሆን እንዲይዝ ምን እየተደረገ ነው ያለው ከስር ከስር እየተከታተልን ወደፊትም በተለያዩ ፕሮግራሞቻችንን መዘገባችንን እንቀጥላለን። አመሰግንሻለሁኝ ለዛሬው እንዲሁም እንግዳሽንም ጭምር። ለማጠቃለያ ዜናው ወደ አንቺው ልመልስ።
እሺ። ሰኞ ዕለት ስድስት ተቃዋሚ ሰልፈኞች ኦቤይድ ክፍለ ሀገር ውስጥ በጸጥታ ኃይሎች ጥይት በተገደሉባት በሱዳኗ ማዕከላዊ ክፍለ ሀገር ትናንት ማክሰኞ በብዙ መቶ የተቆጠረ ሕዝብ የተካፈለበት ሰልፍ ተካሂዷል። በጥቃቱ ከተገደሉ ስድስት ሰዎች አምስቱ ተማሪዎች መሆናቸው ነው የተገለጸው። የጸጥታ ኃይሎቹ ብዛት ያላቸውንም ሰዎች እንዳቆሰሉ ተነግሯል። ዲሞክራሲያዊት ኮንጎ ሪፐብሊክ ጎማ ከተማ ውስጥ ሁለተኛው የኢቦላ ታማሚ መሆናቸው የተረጋገጠላቸው አንድ ሰው ህይወታቸው እንዳለፈ የሀገሪቱ ባለስልጣናት አስታውቀዋል። ዛሬ የህመምተኛው ህይወት ማለፉ ይፋ የተደረገው በበሽታው መያዛቸው በተሰማ ወይም በተረጋገጠ በማግስቱ መሆኑ ነው። ሟቹ በቫይረሱ መጠቃታቸው የታወቀላቸው ከኢቱሪ ክፍለ ሀገር የገጠር አካባቢ ወደ ጎማ ከተማ ተጉዘው ከጥቂት ቀናት በኋላ እንደሆነ ተነግረዋል።
ከታዋቂ ሰዎች አባባል አንዲት ቁም ነገር ጣል እናድርግና እንሰናበታችሁ። የስኬት የመጀመሪያው እርምጃ እስረኛ ከሆንክበት የቀደመ ማንነትህ ራስህን ለማላቀቅ መወሰን ነው። የሕግ ባለሙያ በተወሰነ ደረጃም ጋዜጠኛ ማርክ ኬን ነው ይህንን ያለው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታየነን
አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
በሰላም በእኛ በኩል ስፈልግሽ እኖራለሁ
ላንቺ ብዬ
ከዝግጅታችን ፍጻሜ አብራችሁ ሆኖ ነው ክብራት ክብራን ጤና ይስጥ
ተናደው
ታገይክረስ
Lanchi biyo.